ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋው ጋር አብረን ለ30 ደቂቃ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት የኢትዮጵያን የፖለቲካ ትኩሳት መንስኤና የመፍትሄ ሀሳቦችን እንገመግማለን።
ከሞላ ጎደል የአንድ ፓርቲ አምባገነናዊ ስርዓትን ስለፈጠረ በተለይ ወጣቱ ትውልድ ደግሞ ያንን ተሸክሞ መሄዱ ስላስቸገረው ላለፉት 5 ዙሮች ነጻና ፍትሃዊ ምርጫ ተካሂደዋል ተብሎ ያ ሁላችንም እንደምናውቀው ነጻም ፍትሃዊም ያልሆኑ የተጭበረበሩ ምርጫዎች ሲካሄዱ ነበር።
ከአንድ ዓመት በላይ በእስር ቆይተው በቅርቡ ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና የተናገሩት ነው።
የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ሌላኛው የጋቢና እንግዳ ናቸው።
ተቀባይነት ወዳለው የፖለቲካ ስርዓት እንሄዳለን አንሄድም ነው።
በዚህ ውይይት የኢትዮጵያውያን ዴሞክራሲያዊ ፓርቲ መስራች አቶ ልደቱ አያሌውና የአረና ትግራይና የመድረኩ አቶ ገብሩ አስራት ማብራሪያ ይሰጡናል።
ውይይቱን ያሰናዱት ሄኖክና አብላ ከበደ ናቸው። ክፍል 1 በዛሬው ዕለት ይቀርባል። ለክፍል 2 ሰኞ ደግሞ ታዳምጣላችሁ። አብራችሁን አምሹ።
ጋቢና ቪኦኤ Let's cross boundaries together.
ኢትዮጵያ ባልተቋረጡ ህዝባዊ ጥያቄዎችና የጸረ መንግስት ተቃውሞዎች ክፉኛ መታወክ ከጀመረች ከሁለት ዓመታት በላይ ተቆጠሩ። የፖለቲካው ትኩሳት ከጊዜ ወደ ጊዜ እያየለ በሄደ መጠን በተለያዩ የኢትዮጵያ ክልሎች ከጸረ መንግስቱ ተቃውሞ ጋር በተያያዘ የጸጥታ ኃይሎች ሰዎች መገደላቸውን የመገናኛ ብዙሃንና የመብት ተሟጋች ድርጅቶች ሲዘግቡ ቆይተዋል።
በኒውዮርክ መሰረቱን ያደረገው የሰብአዊ መብት ተሟጋች ቡድን ሂዩማን ራይትስ ዋች በአመታዊ ዘገባው ጥቅስ እንደ አውሮፓውያን ዘመን አቆጣጠር ከህዳር 2015 ዓ.ም ጀምሮ በኢትዮጵያ በስፋት ትልቁ በሆነው በመላው ኦሮሚያና ከሐምሌ ወር 2016 ዓ.ም ጀምሮ ደግሞ በአማራ ክልል ያልተጠበቀና እጅግ ከፍተኛ የህዝብ ተቃውሞ ተደርጎ ነበር። የኢትዮጵያ የጸጥታ ኃይሎች በአብዛኛው ሰላማዊ የነበሩትን ሰልፈኞች ለመበተን በወሰዱት የኃይል እርምጃ ከ500 በላይ ሰዎች ተገድለዋል ብሏል ሂዩማን ራይትስ ዋች።
በአንጻሩም በእነኚህ የኃይል እርምጃዎች የተገደሉ ዜጎች ደም እንዲሁ በከንቱ ፈሶ እንዳይቀር ተጠያቂነት ይኑር የሚሉ ድምጾች ሲስተጋቡ ቆይተዋል።
በዛሬው ዝግጅት የቀደሙና አሁንም በፖለቲካ አመራር ላይ የሚገኙ የተለያዩ የፖለቲካ ሰዎችን ለውይይት ጋብዘናል።
በቅርቡም በተለያዩ የአገሪቱ አካባቢዎች በተለይም በኦሮሚያና አማራ ክልሎች ውድ የሰው ህይወት ጠፍቷል፣ ንብረት ወድሟል፣ የህዝብና የመንግስት ንብረቶች እንዲሁም የግለሰቦች ቤቶችና የንግድ ድርጅቶች ውድመትና ቃጠሎ ደርሶባቸዋል።
በኦሮሚያና በሶማሌ ክልሎች በተፈጠሩ ግጭቶች ከሁለቱም ወገን ቁጥሩ የበዛ ህዝብ ተገድሏል። ወደ 1 ሚሊዮን የሚደርሱም ቀያቸውን ጥለው ለስደት ተዳርገዋል። በቅርቡም በተለይ የትግራይ ተወላጅ በሆኑ ዜጎች ላይ የተናጠል ጥቃት መድረሱ ተዘግቧል።
እነኚህን ጉዳዮች በሰከነ የፖለቲካ አመራር እንዴት ማሻሻል ይቻላል? ቀጣይ አደጋዎችንስ እንዴት መከላከል ይቻል ይሆን?
የችግሮቹ መንስኤዎችና የመፍትሄ ሐሳቦችን የያዙ እንግዶችን ለምሽቱ ይዘናል። አብራችሁን ቆዩ።
ሰላም እንደምን አመሻችሁ። ፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን በቀጥታ እንደዚሁም ደግሞ በአጭር ሞገድ በ22 እና በ25 ሜትር ባንዶች በሬዲዮ ለምትከታተሉን ሄኖክ ሰማእግዜርና
አሉላ ከበደንን በያላችሁበት ጤና ይስጥልን። በቀጥታ በሀገር ጉዳይ ከፖለቲካ መሪዎች ጋር የምትወያዩበት መድረክ ነው። ጥያቄዎቻችሁን፣ አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ ላኩልን። በቀጥታ ለእንግዶች እናቀርባለን።
ላይክ አድርጉት፣ ሼር አድርጉት ከጓደኞቻችሁ ጋር እንደዚሁም ደግሞ ከነዚህ መሪዎች ጋር የምትወያዩበት መድረክ ነው የፈጠርነው። ስለዚህ ሃሽታግ ጋቢና ቪኦኤን ሃሽታግ ቪኦኤ አማሃሪክን በመጠቀም አስተያየቶቻችሁን አሁኑኑ ላኩልን።
አሁን እንግዶቻችንን እናስተዋውቅና ወደ ውይይቱ እንዘልቃለን። ከአንድ ዓመት በላይ በእስር ቆይተው በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና
አለ።
የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ
አለው ሰላም አሉላ እንደናችሁ?
ጤና ይስጥልን። የኢትዮጵያ ዲሞክራሲያዊ ፓርቲ መስራች አቶ ልደቱ አያሌውና የአረና ትግራይና የመድረኩ አቶ ገብሩ አስራት ናቸው። ጤና ይስጥልን በድጋሚ።
ሰላም።
በቅድሚያ ዶክተር መራራ ጉዲና ከእስር ቤት በቅርቡ ተፈተዋል። እንኳን ከእስር ለመውጣት ከህዝቦ ጋር ከቤተሰቦ ጋር ለመቆየት አበቃዎት። እንኳን ደስ ያለዎት።
እንኳን አብሮ መሳለ።
እንግዲህ በዛሬ ውይይት በቀጥታ ከዚህ በስቱዲዮም በማህበረሰብ ድረገጽም ከሚከታተሉን ተከታታዮቻችን ጋር ውይይት የምናደርግበት መድረክ ነው የፈጠርነው። አስቀድመን የምንነጋገረው በተለይ የኢትዮጵያ ውስጥ ያለው የፖለቲካ ሁኔታ የችግሩ መንስኤ በሚል ነው። ዶክተር መራራ ከርሶ ልጀምርና የችግሮቹ መንስኤዎች አንድ ሁለት ብለው የሚመዘዙት ምንድናቸው በርሶ እይታ?
ያው ዞሮ ከታሪክ ጣጣዎቻችን የመጡ ነገሮች አሉ። በዋናነት ግን ላለፉት 27 ዓመታት ፌዴራሊዝምና ዲሞክራሲያዊ ስርዓትን በኢትዮጵያ ውስጥ ይፈጥራሉ ብሎ የገባው ኢህአዴግ ያ ከሞላ ጎደል የአንድ ፓርቲ አምባገነናዊ ስርዓትን ስለፈጠረ በተለይ ወጣቱ ትውልድ ደግሞ ያንን ተሸክሞ መሄዱ ስላስቸገረው ላለፉት 5 ዙሮች ነጻና ፍትሃዊ ምርጫ ተካሂደዋል ተብሎ ያው ሁላችንም እንደምናውቀው ነጻም ፍትሃዊም ያልሆኑ የተጭበረበሩ ምርጫዎች ሲካሄዱ ነበር። ስለዚህ ዋና ጉዳይ የአንድ ፓርቲ አምባገነናዊ ስርዓት የፈጠራቸው ችግሮች ናቸው።
መልካም። አገሪቱ የምትገኝበትን ሁኔታ አስመልክቶ የተለያዩ ድምጾች ይሰማሉ። መስቀለኛ መንገድ ላይ መሆኗን የሚናገሩ መደረግ ያለባቸው ነገሮች በሰዓቱ ከተደረጉ የተሻለ ሁኔታ ሊፈጠር መቻሉን እድል አለ ሲሉ፣ ካመለጠ ግን የብረቱ ፈተናዎች መደቀናቸው ነው የሚናገሩት። ለመፍትሄው ቀደም ብለን እንዳነሳ ነው መንስኤውን መቃኘት ይፈልጋልና፣ ዶክተር ብርሃኑ በርሶ እይታ መንስኤዎቹ ምንድናቸው?
በኔ እይታ መንስኤውማ ምንም የታወቀ እኮ ነው፣ ብዙ ውይይት የሚፈልግ አይደለም። በእኔ እምነት የአንድን ሀገር ህብረተሰብ የአንድን ሀገር ማህበረሰብ ለማስተዳደር 2 መሰረታዊ ነገሮች ያስፈልገዋል። አንደኛ ወይንም የህዝብ ተቀባይነት፣ ህዝቡ የእኔ መንግስት ነው ብሎ የሚያምነው ስርዓት፣ በዛ ስርዓት ውስጥ ደግሞ ህዝቡ የሚሳተፍበት ሁኔታ ሲኖር ዘን ያ ሌጂትመት ተቀባይነት ያለው መንግስት የምትለው ነው። ወይ ደግሞ መንግስት ስልጣን ላይ የሚኖረው በጉልበት በመጠቀም ህዝብን አስፈራርቶ ነው። የወያኔ ስርዓት ላለፉት 27 ዓመታት የሁለተኛውን መንገድ ተከትሎ እስካሁን ቆይቷል። ያንን ግን እንዲሰራ ህዝቡ ፍርሃት ውስጥ መቆየት አለበት። አሁን የገጠመው ክራይሲስ፣ የመኖር ክራይሲስ የዚህ ስርዓት ህዝቡ ከፍርሃት ወጥቷል። በምንም መንገድ ይህንን የባርነት ኑሮ ተቀብሎ ለመኖር እንደማይፈልግ ግልጽ አድርጓል። ስለዚህ አሁን ያለው ጥያቄ ከዛ ወጥተን ተቀባይነት ወዳለው የፖለቲካ ስርዓት እንሄዳለን አንሄድም ነው። ስለዚህ አሁን ያለው ሁኔታ በምንም አይነት ህብረተሰቡ በዚህ ስርዓት ውስጥ መቀጠል በፍጹም ለአንድ ቀንም ሊቀበለው የማይችል አይነት ሁኔታ ውስጥ ነው ያለው። ይሄ ፍርሃት በግድግዳው ላይ የተጻፈውን ነገር አይቶ ሀገሪቱን ወደ ባሰ ምስቅልቅል ውስጥ ከመክተቱ በፊት ያለውን ሁኔታ ለማሻሻል ያለውን ሁኔታ ወደ እውነተኛ ህዝብ ተቀባይነት ያለው ስርዓት ወደሚሄድበት መንገድ ያደርገዋል አያደርገውም ነው። ይሄ ነው ዋናው ሪሊ ከፊታችን ያለው ጥያቄ።
አዎ ልክ ነው ዶክተር ብርሃኑ። ሁኔታውን እንግዲህ የፖለቲካ መሪዎቹ በዚህ የምትሳተፉት አስተያየቶቻችሁን በተለይ ምንድን ነው መደረግ ያለበት ዘለቄታ ያለው መፍትሄ ለማምጣት ምንድን ነው የሚለውን የምንወያይበት ይሆናል። የችግሩን መንስኤዎች የኢትዮጵያውያን ዴሞክራሲያዊ ፓርቲ መሪ አቶ ልደቱ አያሌው በእርሶ እይታ አሁን ላሉት ሁኔታዎች አባባሽ የሆኑ የችግሩ መንስኤዎች ምንድን ናቸው?
በዋናነት በጥቅሉ 2 ነገሮች ናቸው ማለት ይቻላል። ብዙ ዝርዝር ነገር ማቅረብ ይቻላል፣ ግን በዋናነት ነው የሚታየኝ። በአንድ በኩል በሀገሪቱ ህገ መንግስት እና በፌዴራል አደረጃጀቱ እንዲሁም በፓርቲዎች አደረጃጀት እና በአጠቃላይም ደግሞ በመንግስት የፕሮፓጋንዳ ቅኝት የሚገለጸው የብሔር ተኮር የሆነና የአገርና የሕዝብን አንድነት የረሳ ፍርሃት መኖሩ ነው በአንድ በኩል። በሌላ በኩል ደግሞ ከነ ችግራቸው ቢሆን ያሉት ሕጎች ለተግባር መሬት ላይ እንዳይውሉ እና የዜጎች ሰብአዊ ዴሞክራሲያዊ መብት እንዲኖር የሚያደርግ ሕገ መንግስታዊ ስርዓት ያለመኖሩ ጉዳይ ነው። ወይንም ደግሞ ሕገ መንግስታዊነት የለም። ሕገ መንግስት አለን፣ ሕገ መንግስታዊነት ግን የለም። ለወረቀት ላይ የሰፈሩት ነገሮች በተግባር የሚተረጎሙበት ሁኔታ የለም እና የእነዚህ ሁለት ችግሮች ጥምር ነው ሀገሪቱን አሁን ወዳለችበት ደረጃ ያደረሳት ብዬ ነው የማምነው።
መልካም፣ ይሄንኑ ጥያቄ ነው ወደ አቶ ገብሩ አስራትም የምንወስደው። ወደ መልሱ እንዲያዳርሰን ወይም መፍትሄዎቹን መዘርዘር ወይም ማየት እስክትችሉ እርሶስ መንስኤዎች የሚሏቸው የትኞቹ ናቸው? ዋና ዋና ያሏቸውን
እንግዲህ አንዳንዶቹ የተነሱት የችግሩ መንስኤዎች እኔ የምጋራቸው ናቸው እና በተለይ በዋናነት የፖለቲካ ስርዓቱ ችግር ጎልቶ ይታያል። በኢትዮጵያ ውስጥ ላለፉት ዓመታት የአንድ ፓርቲ አምባገነናዊ አገዛዝ ነው ያለው። እንዲያውም ፓርቲው እንደ ጠቅላይ አገዛዝም አይነት ሆኖ ህዝቡ ዲሞክራሲያዊ መብቶቹን እንዳይተገብር እንቅፋት የሆነውና የህዝቡን ድምፅ አስኖ ህዝብ እንዳይሳተፍ በማድረግ የተፈጠረው ችግር በዋናነት ይታያል። ከዚህ ጋርም ተያይዞ መታየት ያለበት ይመስለኛል የማህበራዊ ኢኮኖሚ ችግሩም አንድ ነገር ነው። የስርዓቱ ውጤት ሆኖ በሀገራችን ዝርፊያ፣ የተለያዩ አይነት ዝርፊያዎች ተፈጽመዋል። በአንድ በኩል በዝርፊያ በመሬት ዝርፊያ፣ በበጀት በአገሪቱ ሀብት ዝርፊያ ሲታይ እና የሀብት ክምችት በተወሰኑ በጥቂቶች ላይ ሲያተኩር፣ በሌላ በኩል በሚሊዮኖች የሚቆጠሩ የሀገራችን ህዝቦች በከፍተኛ የኢኮኖሚ ችግር ውስጥ ተዘፍቀው ይገኛሉ። ስለዚህ እነዚህ ሁለት ነገሮች ወጣቱ ስራ አጥቷል፣ ህዝቡ በድህነት ሲሰቃይ ነው። ስለዚህ ዋናው ፖለቲካው ስርዓቱ ሆኖ ዲሞክራሲ አልባ ከዛም አልፎ በጣም አምባገነንና ወደ ጠቅላይ አገዛዝም የሚያመራ ስርዓት ኖሮ ከዛ ያመነጨም የኢኮኖሚው የፍትሃዊነት ለዚህ ላለንበት ችግር የዳረገን ይመስለኛል።
እንግዲህ እየተከታተላችሁን ያላችሁት ፌስቡክ አት ቪኦኤ አማሪክ ላይ ጥያቄዎቻችሁን ላኩ። የምትወያዩበት መድረክ ነው ይሄ። በእናንተም የችግሩ መንስኤዎች፣ የመፍትሄ ሐሳቦች የምትሏቸውን አጋሩን። አሉላ፣ እዚህ ላይ ሰሞኑን አንተም በተከታታይ ዘገባ ስታቀርብበት የአገር ጉዳይ በሚል የቆየህበት ጉዳይ ነው። የችግሩን መንስኤዎች ከበርካታ ሰዎች ጋር ስትገመግምበት የቆየኸው ነው። ከተለያዩ ሰዎች ጋር ያገባናል የሚሉ የባለድርሻ አካላቶችንም ስታነጋግር ነበረ። ወደ መንስኤዎቹ ከማለፋችን በፊት እስኪ አንተ በዚህ ዘገባ የተረዳሃቸው አንዳንድ ጭብጦች ስላሉ ከሱ ብንነሳ
መንደርደሪያ እናርጋቸው። መልካም ሄኖክ፣ እንዳልከው ላለፉት ሁለት ዓመታት ምናልባትም የሚያስፈሩ አደጋዎች ከሩቁ በሚታዩበት ነበር ይህን ውይይት የአገር ጉዳይ ሲል በተከታታይ ማቅረብ የጀመር ነው። ተሰሚነት ያላቸው በማህበረሰብ ውስጥ ተቀባይነት ያለው ሐሳብ ሊያመጡ የሚችሉ ሰዎችን በየተራ እየጋበዝን ፖለቲከኞቹ ወደ ኋላ ላይ ነው ያደረግነው። ዶክተር ብርሃኑ የተሳተፉበት አንድ ውይይት አክለናል። በተረፈ ዜጎች ያሳስበናል፣ ግድልናል፣ የሀገራችን እጣ፣ የህዝባችን እጣ የሚሉ እንዲነጋገሩ ነበር ስናደርግ የነበረው። ሄኖክ እንደገለጽከው ምናልባትም በተመሳሳይ ሊታይ የሚችለው በየቤቱ በዚህ ሰዓት የሚከታተሉን አድማጮችም እንዲነጋገሩበት ነው የምንፈልገው። በዚያም ፕሮግራም ልናንጸባርቅ የፈለግነው ወንድም ከእህት ከጓደኛ ጋር በአገር ጉዳይ ላይ መነጋገር የሚችልበት ጥሩ መንፈስ የሚኖርበትን ሁኔታ ነው ያየ ነው። ያን ከሩቅ የፈራነውን ነገር ምናልባትም ዳርዳሩን የተቃረብን ይመስላል። በቀረቡት ፕሮግራሞች ሲነሱ ከነበሩት አንዳንዶቹ ስጋቶች ዘውግ የለዩ በአካባቢ ውስጥ የሚታዩ ግጭቶች እንዳይመጡ፣ ወደ አልተፈለገ አቅጣጫ የትኛውም ወገን እንዳይመራቸው የሚል ማሳሰቢያ ጭምር የታከለበት ነበርና አሁንም አፋፉ ላይ መኖራችን ነው የሚያሳየው። ምንም እንኳን በግጭቶች ህይወት የጠፋባቸው ሁኔታዎችን ብንዘግብም የከፋ ሁኔታ እንዳይመጣ ይሄን ውይይት ጨምሮ በየቤቱ የሚደረጉ ውይይቶች ያን አንድምታ ያን ስሜት ማምጣት ነውና ሄኖክ ብዙዎቹ ድምጾች አሁን ከሚነሱት ፖለቲከኞቹ ከሚያነሱት ጋራ የሚቀራረብ ይመስለኛል። ምናልባት የጎደለው ድምጽ የመንግስት ተወካዮችን ባሆን አልያዝንም።
አዎ የመንግስት ተወካዮችን በዚህ ጉባኤ ላይ በዚህ ውይይት ላይ ልናመጣቸው በጣም ጥረን ነበር። ቃል ከገቡልን በኋላ ስልካቸውን አላነሱም። ነገር ግን በቅርቡ የኢህአዴግ አምስት ድርጅቶች ተሰብስበው የሰጡት የጋዜጣዊ መግለጫ አለ። በዛ ኢህአዴግ ራሱ ግምገማውን አድርጎ ያቀረባቸው ስህተቶች ናቸው፣ ክፍተቶች ናቸው ብሎ ያስቀመጣቸው ነጥቦች ይዘናል። አስቀድመን የምንሰማው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይሆናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያሉትን እንመልከት እንስማና ወደ ሌሎቹ እናልፋለን።
በውስጣችን የነበረ ሰፊ መጠራጠር፣ አለመተማመን እነዚህ ደግሞ በስራዎቻችን ላይ የፈጠሩት ከፍተኛ ችግር ያለ በመሆኑን ይሄንን ሳናፍር ሳንሸማቀቅ በሙሉ አውጥተን መወያየት በመቻላችን ነው እንግዲህ ስብሰባው የተሻለ መግባባት የተፈጠረበት ጥሩ መግባባት የተፈጠረበት ነው ያልኩት።
አስቀድመን የሰማነው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተናገሩት ነው። የኦህዴድ ሊቀመንበር አቶ ለማ መገርሳ ደግሞ የሚከተለውን አስተያየት ሰጥተዋል።
ሁላችንም እንደምንገነዘበው ከቅርብ ጊዜ ወዲህ በአገራችን እየተፈጠሩ ያሉ ችግሮች ከግራም ከቀኝም እየተፈጠሩ ያሉ ችግሮች ቆም ብለን ውስጣችንን እንድናይ እንድንፈትሽ የሚያስገድዱ ሁኔታዎች ስለሆኑ አጠቃላይ እንደ ፓርቲ ይዞታችን ምን ላይ ነው ያለ ነው የሚለውን ማየቱ ከዛ መጀመሩ አገሪቷን የሚመራ ፖለቲካውንም መንግስቱንም የሚመራ ፓርቲ ስለሆነ ድረስ ያንን ማየቱ የግድ ስለሆነ ይሄንን ግምገማ አድርገናል። እንግዲህ በዚህ ግምገማ ይሄንን ለየት የሚያደርገው ነገር ቢኖር ቀደም ሲልም እንደተገለጸው ሁሉ ነገሮች በግልጽ በውስጣችን በቡድንም ይሁን በግልም ይሁን በፖለቲካ ድርጅቶች የኢህአዴግ እህት ድርጅቶች መካከል ያለው መጠራጠር አለመተማመን በጣም ሰፊ ነው የነበረው። ይሄ ቁጭ ተብሎ ታይቶ ችግሩ ተለይቶ መፍታት ካልተቻለ አገርን መምራት አስቸጋሪ ስለሚሆን በዚህ ጉዳይ ላይ ደግሞ አሁን ያለንበት ሁኔታ ወቅታዊ ሁኔታ ከምንም በላይ ነው። አገር ህልውና ጥያቄ ውስጥ ሲወድቅ ከግለሰቦች ክብር በላይ ነው፣ ከባለስልጣናት ክብር በላይ ነው፣ ከቡድኖች ክብር በላይ ነው የአገር ሁኔታና ቁጭ ብሎ እያንዳንዱን ነገር በሚገባ በግልጽ ማየት አስፈላጊ ስለሆነ በዚህ ረገድ ባሳለፍናቸው አስራዎቹ ቀናቶች ውስጥ አሉ ብለን የምንላቸውን ጉዳዮች በግልጽ በማንሳት የሰማናቸውንም ያየናቸውንም የምንታዘባቸውንም ነገሮች በሙሉ በግልጽ አይተን በመነቃቀፍ በመወቃቀስ ችግሮቹ በሚገባ እንዲታዩ ለማድረግ ተሞክሯል።
ፌስቡክ አት ቪኦኤ አማሪክ ላይ ሚሮ መሬሳ አስተያየት ደርሶናል። ለምን ኢህአዴግን ድምጽ አታሰሙም የሚል አስተያየት ነበር ያቀረብከው። እንግዲህ ልናገኛቸው ሞክረን ጥረን ልናሳትፋቸው ሞክረን ጥረን ስላልተሳካ ነው። ድምጻቸውን ግን ይዘናል። ቀጣዩም
አሁንም ሄኖክ የፌስቡክ ተከታታዮቻችን የሚያደርሷቸው መልእክቶች በደንብ እናካትታለን። ቀደም ብሎ የአቶ ለማ መገርሳ የኦህዴድ ሊቀመንበርን የሰማ ነው። አሁን ደግሞ የአቶ ደመቀ መኮንን የብአዴን ሊቀመንበር የሚሉት እንስማ።
የኛው ግን ለየት የሚያደርገው አሁን ያለንበት ሀገራዊ ሁኔታ ምንድን ነው? በየጊዜው የሚነሱ ችግሮችን ለመፍታት የሚቀመጡ አቅጣጫዎችና አካሄዶች አሉ። ከዛ ያልወጣ ነው ለምንድን ነው የሚለው በመጀመሪያ ደረጃ የዚህ ጉዳይ የዚህ ግምገማ የዚህ መድረክ ፋይዳ ምንድን ነው የሚለውን ነገር ስራ አስፈጻሚ ኮሚቴው ለየት ባለ ትኩረትና ለየት ባለ ምዛን ነው ለመመልከት የሞከረው። በሀገራዊ ሁኔታችን ያለው በስኬት ውስጥ ያለ ሀገር ጎን ለጎን ደግሞ እንዲህ አይነት ችግሮችና ስጋቶች ሲያንዣብቡ ስኬትን ለማስፋትና እንዲህ አይነት አደጋዎችን በወቅቱ ለመቀነስ አሁን ያለንበት ሁኔታ መሪ ድርጅቱ ምንድነው ማድረግ ያለበት የሚለውን ሁሉም በዚህ ጉዳይ ላይ ደህና ነን ከሚለው አመለካከትና አካሄድ ወጣ ብሎ ያለውን ችግር በዝርዝር የመመልከትና ከራሱ ጋር የማስጠጋት ኃላፊነት በተሞላበት ሁኔታ ወደ መፍትሄው ሊያደርስ የሚችል በጣም ግልጽና መሰረታዊ ለውጥ የሚያመጣ መተማመንና ውይይት እንደተካሄደ እዚህ ላይ ነጥቦቹን መጨመር ጠቃሚ ይሆናል ብዬ ወስዳለሁ።
የባዴን ለቀመንበራቶ ደመቀ መኮንን የተናገሩት ነው። በእነኚህ ኢያዴግ ደርሸበታለው ያላቸው የመፍቴ ሐሳቦች ራሱን የገመገመበትን ሁኔታ በተመለከተ ከፖለቲከኞቹ ጋር እዚ በስቱዲዮ ፌስቡክ አዝበ ያማረክ ላይም ተከታተሉ አስተያየቶቻችሁን አሁንም ላኩልን። አስቀድም ከዚህ በማስከተል የምንሰማው የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን ይሆናል። ከዛ ቀጥሎ ከፖለቲከኞቹ ሰማላችሁ።
ከተለመደው መድረክ በተለየ መልኩ ችግሮቻችንን በጥልቀት የምንፈትሽበት ችግሮቻችንን በቅደም ተከተል የምናስቀምጥበት ከዛ በተያያዘ መፍትሄዎችንም ስለዚህ ለውጥናምጣ ከጅምሩ ለውጥናምጣ ነው የነበረው። ከጅምሩ ለውጥናምጣ ለውጥ እየመጣ አይደለም፣ ችግሮችም እየተባባሱ ናቸው ይሄዱ ያሉት። በጥልቀት የመታደስ እንቅስቃሴ ከአንድ አመት በፊትም ጀምሮ ነው የነበረው። በሂደት ስንገመግም የተወሰነ ለውጥ አምጥተናል፣ ግን የተሟላ ለውጥ አላመጣንም የሚልም ነገር አስቀምጠን ስለነበረ ይሄ መድረክ የጀመርነው የጥልቀት የመታደስ እንቅስቃሴም የጎደለውንም ማሟላት ይተበቅበት ነበር።
መልካም። እንግዲህ ቀደም ብለን እንደገለጽነው በአካል ወይም በዚህ ውይይት በቀጥታ ይሳተፉ እንጂ የመንግስት ድምጾች የተቃዋሚ ድምጾችን ከመናቀርብበት መሳለ መሳል ለማቅረብ ሞክረናል። አሁን ቀደም ብሎ የሰማችሁት ዶክተር ደብረጽዮን ገብረ ሚካኤል የህወሓት ሊቀመንበር ናቸው። ከመንስኤዎቹ ወደ መፍትሄው እንሻገር። ቀደም ብለን መንስኤዎቹን በየበኩላችሁ በመታዩበት መንገድ አይተናል። አገርን ያህል ነገር ምናልባትም ተደጋግሞ እንደሚባለው የተሻለ ሁኔታ ውስጥ ሊያመራ የሚችሉ አማራጮችን ከልባችሁ ተማክራችሁ ከሆነ በእርግጥ ይህ መንገድ ከትንንሽ ፍላጎቶች ባለፈ ዘላቂ መፍትሄ ሊያመጡ ወደሚችሉ ጭብጦች ወይም አቅጣጫዎች የሚያመላክት ነው የምትሉትን እንድታካፍሉን ነው። ዶክተር መረራ ወደ እርስዎ እንምጣ። በእርስዎ የጀመርነው ቀደም ብለንን መፍትሄ የሚሉት አገር አጣብቂኝ ውስጥ ናት ብለው የሚያምኑትን ወደ መፍትሄ አቅጣጫ ሊወስዱ ይችላሉ የሚሏቸው የትኞቹ ናቸው?
እኔም ሁለት ነገሮችን አንስቼ ወደ መፍትሄ ልሂድ። አንደኛው አሁን ያለንበት ኢህአዴግ መሪዎችም እንዳሉት ኢትዮጵያ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ መሆኗን ለመገንዘብ የሞከሩ ይመስላሉ። እኔ እንደ እያየሁት ያለሁት ሌሎቹም እያየሁት ያሉት ምንድን ነው የኢትዮጵያ ህዝቦች ድሮ በለመዳችሁበት መንገድ ብትገዙን አትችሉም ብሎ በተለይ ወጣቱ ብዙ ቦታ ከዳር እስከ ዳር እየተንቀሳቀሰ ነው። የኢህአዴግ መሪዎች ደግሞ በለመንበት መንገድ መግዛት አልቻልም ነው። ይሄ አደገኛ ሁኔታ የሚፈጥረው እሱ ነው። በለመዳችሁበት መንገድ መግዛት አትችሉም እያለ በሚሊዮኖች ደረጃ ህዝቦች ሲንቀሳቀሱ በተለይ ወጣቱ ገዢው ፓርቲ ደግሞ በለመኩበት መንገድ ካልገዛውናል ያለ መግዛት መቻሉን መገንዘብ የጀመረ ይመስላል። ነገር ግን እኔ ኢህአዴግ መሪዎች ለመገምገም እንደቻልኩኝ ከሰጡት መግለጫዎች አንድ መግለጫዎቹም ሚዛናቸው አንድ ላይ አይደለም። ለምሳሌ እና አቶ ለማ የሚናገሩት እና ጠቅላይ ሚኒስትሩ የሚናገረው የተወሰነ ሁኔታዎችን ለመረዳት ያል ላይም በሀቅ ለመረዳት ላይም የተወሰነ ችግር ያለ ይመስላል። በተለይም እኔም ትልቁ ስጋቴ ከቋንቋቸው ለመረዳት የቻልኩት ምንድን ነው አሁንም ቢሆን ኢህአዴግ ከራሱ ሳጥን አልወጣም። በራሱ ሳጥን ውስጥ እያሰበ ነው። የመቶ ኢትዮጵያ ደግሞ የመቶ ሚሊዮን ህዝቦች ያቀርባል። ለአንድ ቡድን በጣም ይከብዳል። አንድ ቡድን የመቶ ሚሊዮኖችን ሚሊዮን ህዝብ ሀገርና ሚሊዮኖችን ህሉና ለመወሰን ባለፉት 27 ዓመታት ተንቀሳቅሰዋል። አሁን የደረሰበት ደረጃ አድርሶናል። አሁንም ቢሆን ከዛ ሳጥን ወጥቶ ብሔራዊ መግባባት እያለ በምናገረው ወደዛ አቅጣጫ በእንዲሁም መንገድ እየተንቀሳቀሰ አይደለም። ምናልባት እኔ አይነቱ ሰዎች ተፈቷል። ግን አሁንም ግን ብሔራዊ መግባባት ለብሔራዊ መግባባት ተብሎ ብዙ እስረኞች ይፈታሉ ተብሎ ተጠብቆ ነበር። አሁንም ቢሆን ፈረንጆች የሚሉት ምንድን ነው ቱ ሊትል ቱ ሌት የሚሉት ነገር አላቸው። በጣም የተወሰኑ ነገሮችን ጊዜ ካለፈ በኋላ የሚወሰዱ እርምጃዎች አደገኛ ሁኔታ እንዲፈጥሩ ይችላሉ። ስለዚህ እኔ እያየሁት ያለው ምንድን ነው ከልብ የኢህአዴግ መሪዎች ሀገሪቱና ህዝቦቿን ወደ ብሔራዊ መግባባት ለመምራት ቆርጦ መነሳት አለባቸው። እነሱ ደግሞ ያንን ቆርጦ መነሳት ካልቻሉ የኢትዮጵያ ተቃዋሚ ኃይሎች ደግሞ አቅም ገምቶ ተባብሮ ኢህአዴግን ወደዛ መግፋት መቻል አለባቸው። ሁለቱም ሚዛናቸውን እየጠበቁ እየሄዱ አልመሰለኝም። በዚህ መሀል ነው እንግዲህ ብዙ አደጋ ሊፈጠር የሚችለው። ዞሮ ዞሮ ችግሮቹ ዲሞክራሲ አልባ የሆነ የፌዴራሊዝም፣ ፍትህ አልባ የሆነ የፖለቲካ ስርዓት፣ እኩልነትን ያላሰፈነ የፖለቲካ ስርዓት፣ ዜጎችን ዲሞክራቲክ ኢትዮጵያ ሁላችንም በእኩልነት የሚታስተናግድ ዲሞክራቲክ ኢትዮጵያ ትፈጠራለች ተብሎ ላለፉት 27 ዓመታት ብለፍም ብነገርም የኢትዮጵያ ህዝቦችን ማደንቆር ቢቻልን መፍትሄው መሆን አልቻለን። አሁንም ቢሆን እኔ ወደ ነጻና ፍትሃዊ ምርጫ የሚወጡ መንገዶች ካልተከተልን በስተቀር ፌዴራሊዝሙም ደግሞ ሁሉም የኢትዮጵያ ህዝቦች እኔ የፈጠርኩት የፖለቲካ ስርዓት ነው በእኩልነት ልተዳደርበት ይችላሉ ወደሚለው ብሔራዊ መግባባት ካልሄዱ በስተቀር ፌዴራላዊ ስርዓት አለ፣ ህገ መንግስታዊ ስርዓት አለ፣ ሁሎችንም ሁሉን በእኩልነት የሚያስተናግድ ለፖለቲካ ስርዓት አለ ብሎ መናገሩ ብቻ በቂ አይደለም። ስለዚህ እኔ በአጭሩ ብሔራዊ መግባባት ካልተፈጠረ በዚህ ሀገር ሁሉም በሰከነ አእምሮ የአገሪቷን መሰረታዊ ችግሮች አስቦ ወደ መፍትሄው መዋጮ ካልሄደ በስተቀር አደጋው ለሁሉም ሊደርስ ይችላል። ለምሳሌ ኳስ ሜዳ ወደ ፖለቲካ ግጭት ይሄዳል። ትምህርት ቤት ዩኒቨርሲቲ ተማሪዎች በተለያየ መንገድ ቅራኔ ሲገቡ ወደ ፖለቲካና ወደ ሌላ ግጭት ይሄዳል። ደግሞ በሚሊዮን የሚቆጠር ቅድም ገብሩም ሲያነሳ የነበሩ ወጣቶች የሚበላውን ያጣ ህዝብ እኮ አንድ ቀን ወደ መሪዎቹም ይበላል ብዬ አንድ ጊዜ መናገሬ ትዝ ይለኛል። እና ይህ ሁሉ የተወሳሰበ ነገር ለአንድ የፖለቲካ ድርጅት በጣም ከባድ ነው። ከዚያ ከአንድ የፖለቲካ ድርጅት ወይ ቡድን አቅም በላይ ነው። የመቶ ሚሊዮን ህዝብ ሀገር ምን ማለት ነው? ስለዚህ ኢህአዴግ መሪዎችም በሰከነ አእምሮ ደጋግሞ ላለፉት 27 ዓመታት የተጓዙበትን መንገድ ቢመረምሩት እኛም የፖለቲካ ኃይሎች በተለይም በትብብሩ አንጻር በተለይም የኢህአዴግን ወደ አንድ አቅጣጫ ወደ ድርድር እንዲመጣ እኛም ምናልባትም ግማሽ መንገድ ጭምር ሄደን ለሀገራችንና ህዝቦቿን ለመታደግ ካልተንቀሳቀስን በስተቀር እኔ ያለንበት ሁኔታ ትልቅ ስጋት አለኝ። መፍትሄው ሁላችንም ባል ያለን መዋጮ የመፍትሄ መዋጮ ዘንድ ሀገሪቷን ወደ ብሔራዊ መግባባት የመምራቱ ሀገሪቱ ህዝቦቿን ነጻና ፍትሃዊ ምርጫ፣ ፍትሃዊ የፖለቲካ ስርዓት ወደ መፍጠሩ መንቀሳቀሱ ወሳኝ ነው።
እንግዲህ ሄኖክ፣ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው።
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን።
ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን፣ እንጠብቃለን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማግዘንን፣ ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው የጋቢና ዲጄ ፋጹ፣ እንደዚሁም ከታላቁ አልሳንቶስ ጋር በመሆን እንሰናበታለን።
መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካቲ